ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 22ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 25 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ነን።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት በሰጡት መግለጫ ያስተላለፉትን መልእክት የሚያዩት በሀገሪቱ ላይ የአስቸኳይ ጊዜ ሁኔታ የማወጅ ያህል አድርገው መሆኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገለጹ።
አፍራሽ የሆነ እንቅስቃሴ ውስጥ እንግዲህ አፍራሽ ማለት በነሱ አመለካከት ውስጥ የገባ የሚለውን ሁሉ እንደፈለጉ ሊያስሩ፣ ሊገሉ፣ ሊያሰቃዩ የሀገሪቷ ከፍተኛው ባለስልጣን ፍቃድ እንደሰጠ ነው የምገነዘበው።
የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁንም መልስ ሰጥተዋል።
ኢህአዴግ የተለመደ ባህሪ ነው። ችግርን ወደ ራስ በማየት ፈንታ ወደ ሌላ ለማላከክ ጣት መቀሰል ዛሬ የተጀመረ ግን አይደለም።
በአከላለል ጉዳይና የወልቃይትንም ችግር አንስተው በሰጡት አስተያየት ላይ ጠቅላይ ሚኒስትሩ ምላሽ ይዘናል።
የተሸፋፈነ የኢትዮጵያን ሕዝብ ለማምታታት ያቀረቡት ጋዜጠኛዊ መግለጫ በጣም አዝነናል፣ ተቆጭተናል። እንደ አመራርም ሰብአዊ ያልሆነና ሚዛኑን ያልጠበቀ የአመራር ራሱ ንግግራቸው ራሱ ኃላፊነት የጎደለው ከአንድ ሊደርሺፕ የማይጠበቅ አስተያየት ሰጥተዋል።
አቶ ተሻገር ወልደ ሚካኤል የወልቃይት የአማራ ማንነት ኮሚቴ አባል ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶሪያ ውስጥ የእስልምና መንግስት ነኝ የሚለው ቡድን አፈቀላጤና ዋና ስትራቴጂ ቀያሽ በአየር ጥቃት የገደልኩ እኔ ነኝ ስትል ሩሲያ የተናገረችው ትርጉም አልባ ዝባዝንኬ ነው ሲሉ አንድ የዩናይት ስቴትስ ባለስልጣን ለአሜሪካ ድምፅ ገለጡ። የሩሲያ መከላከያ ሚኒስትር ባወጣው መግለጫ የሩሲያ ጦር አውሮፕላኖች ትናንት ማክሰኞ አሌፖ ክፍለ ግዛት አቅራቢያ ባደረሱት የቦምብ ድብደባ ሞሐመድ አል አድናኒን ጨምሮ 40 የእስልምና መንግስት ተዋጊዎችን ገድለዋል ብለዋል። አንድ የዩናይት ስቴትስ ከፍተኛ የመከላከያ ባለስልጣን ለአሜሪካ ድምፅ በሰጡት ቃል የሩሲያ መግለጫ ሌላ የማወናበድ ሙከራ ነው ያሉት አላድናኒ ክትትል ሲደረግበት መቆየቱን የገለጡት ባለስልጣኑ ከአሌፖ በስተ ሰሜን ዋሻ የምትባል መንደር አካባቢ በተገኘች መኪና ላይ በተካሄደ የአየር ጥቃት ተገድለዋል ብለዋል። እስልምና መንግስት ነኝ ባዩ ቡድን ራሱም አቡ መሐመድ አላድናኒ መገደሉን ትናንት ይፋ አድርጓል። አሌፖ ላይ የሚደረገውን ጥቃት ለመመከት ስለሚካሄደው ውጊያ በመከታተል ላይ ሳለ ተገድለዋል ነው ያሉት። አላድናኒ ለቡድኑ ባዕዳን ተዋጊዎችን በመመልመልና ቡድኑ ከሶሪያ እና ከኢራቅ ውጭ ጠንካራ ይዞታዎች ያካሄዳቸውን ትላልቅ ጥቃቶችም ሲመራ የነበረ ነው ሲሉ የዩናይት ስቴትስ የመከላከያ ባለስልጣን ገልጠዋል።
የተደቀኑብኝ ስጋቶች በሙሉ እስኪወገዱ ድረስ በሚል ሰሜናዊ ሶሪያ ውስጥ የጀመረችውን ጥቃት እንደማታቆም ቱርክ አስታወቀች። ቱርክ ባለፈው ሳምንት የእስልምና መንግስት ቡድን እና በዩናይትድ ስቴትስ የሚደገፉ የኩርድ ተዋጊዎችን ኢላማ ያደረገ ጥቃት ከፍታለች። የቱርክ መንግስት ኩርዶቹ በሀገሯ ውስጥ ካሉ የኩርዲስታን ሰራተኞች ፓርቲ ወይም ፒኬኬ ሽምቅ ተዋጊዎች ጋር ግንኙነት እንዳላቸው ይነገራል። በቱርክና በኩርዶች መካከል የሚካሄደው ግጭት ቀድሞውንም የተወሳሰበ የሆነውን የሶሪያን ሁኔታ ይበልጥ ያወሳሰበው መሆኑ እየተነገረ ነው። የሶሪያ መንግስት ከኢራን ከሊባኖስ በሶሪያ እየተረዳ ከሚንቀሳቀሰው በኢራን እየተረዳ ከሚንቀሳቀሰው ሂዝቦላ ነውጠኞች ድጋፍ የሚያገኝ ሲሆን ዩናይትድ ስቴትስ እና ሌሎችም ምዕራባውያን ሀያላን አማጽያኑን እንደሚደግፉ ይታወቃል።
ህንድ ከዩናይት ስቴትስ ጋር በመተባበር በዓለም አቀፉ መድረክ የምትቀበላቸውን ኃላፊነቶችና ተሳትፎዋን ታሳድግ ዘንድ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሳሰቡ። ኬሪ ዴሊ ውስጥ በህንዱ የቴክኖሎጂ ጥናት ተቋም አይአይቲ በላቀ ችሎታቸው ለተመረጡ ተማሪዎች ባሰሙት ንግግራቸው ህንድን በምድሪቱ ነዋሪዎች ላይ ተጽዕኖ በሚያሳድሩ ጉዳዮች የታወቀ ኃይል ያላት አገር ብለዋታል። በሁለቱ ግዙፍ የዴሞክራሲ አራማጅ አገሮች መካከል ይበልጥ የተጠናከረ ትብብር መኖሩ እንደ ሽብርተኝነትና የተፈጥሮ አየር ጠባይ መለወጥን የመሳሰሉ ዓለማችንን የገጠሙ ፈተናዎች እጅግ አስፈላጊ መሰረት ነው ሲሉ ዋናው ዩናይት ስቴትስ ዲፕሎማት አመላክተዋል። በህንድና በዩናይት ስቴትስ መካከል የሚደረግ ትብብር ለሁለቱ አገሮች ብቻ ሳይሆን ለዓለምም የሚበጅ ነው ያሉት ኬሪ አከለውም በየትኛውም የዓለም ጫፍ የሚንቀሳቀስ አደጋ የሚቀሰቀስ አደጋ በመጨረሻም የሀገሮች ድንበር በማያግደው እርስ በርሷ በተጋመደች ዓለም የመሪነት ሚና የሚጠበቅባቸው ሀገሮች ከድንበሮቻቸው ውጭ የሚነሱ አደጋዎችን ቸል ማለት አይችሉም ብለዋል። በህንድና በአሜሪካ መካከል ያለውን ትብብር ከዚህ ቀደም ታይቶ በማያውቅ ደረጃ ደርሷል ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ተጨማሪ ብዙ ያስፈልጋልም ብለዋል። ዘለቄታ ያለው ሰላም የጠንካራ ዲፕሎማሲያዊ ግንኙነትን መገንባት ወይም መገንባት ግድ ይላል ብለዋል ኬሪ።
190 ሰዎችን በሕገ ወጥ መንገድ ወደ ሌላ አገር ለማጓጓዝ የነበረ ጥረት አመከንን ሲሉ የሱዳን የመከላከያ ባለሥልጣን ትናንት ማክሰኞ ካርቱም ላይ በሰጡት ጋዜጣዊ መግለጫ አስታወቁ። በሕገ ወጥ አስተላላፊዎች ወደ ሊቢያ በማቅናት ላይ ሳሉ የተያዙት ሰዎች ስደተኞች ከኤርትራ፣ ከኢትዮጵያና ከሶማሊያ መሆናቸውን ባለሥልጣናቱ ጨምረው ገልጠዋል። በሕገ ወጥ የሰዎች ዝውውር ሥራ ላይ የተሰማሩ የተለያዩ አገሮች ዜግነት ያላቸው 14 ሰዎች በቁጥጥር ስር መዋላቸውን ባለሥልጣናቱ አመልክተዋል። ከሊቢያ ድንበር አቅራቢያ በቁጥጥር ስር የዋሉት ከሦስቱ አገሮች ፈልሰው የገቡት ስደተኞች ለምዝገባ ወደ ተባበሩት መንግሥታት ድርጅት የስደተኞች ጉዳይ ጽሕፈት ቤት ለመሄድ አውቶቡስ ሲሳፈሩ መታየታቸው ተዘግቧል። በተያያዘ ዜና የሱዳን እግረኛ ጦር አዛዥ ጀነራል አልሰር ሐሰን በሽር ሐሜድ ሰዎችን በሕገ ወጥ መንገድ የማስተላለፍ ሙከራውን በማገዝ አውሮፓውያንን ወንጅለዋል። ማንም ሰው በመኪና ተሳፍሮ ከሞቃዲሾ አዲስ አበባ ወይም ከአስመራ ተነስቶ አውሮፓ ሊገባ አይችልም። እነኛ ዓለም አቀፍ ተቋማት ናቸው የሚመሩትም በአውሮፓ ነው ያሉት የሱዳን የጸጥታ ጉዳዮችና የደህንነት መረጃ ኃላፊ ጀነራል አህዛሪ ከማል አህመድ በበኩላቸው ከሕገ ወጥ አስተላላፊዎቹ አንዱ ዘመናዊ የጉዞ አቅጣጫ መሳሪያ ይዞ እንደነበር ተናግረዋል። ሰዎቹ የሚጓዙባቸው መንገዶች የተመረጡና ከጸጥታ ኃይሎች እይታ ነጻ በሆኑ አካባቢዎች ነው ሲሉም አክለዋል።
ኬንያ ውስጥ ጠፍተው የነበሩ አንድ ነርስ አስከሬን መገኘቱ እያነጋገረ ነው። ለዝርዝሩ ቆንጅት ታየ።
ከአስር ቀናት በፊት የደረሱበት የጠፋ አንድ ነርስ አስከሬናቸው ማዕከላዊ ኬንያ የሚገኝ የሬሳ ማቆያ ቤት ውስጥ ተገኝቷል። በአስከሬኑ ላይ ታዲያ እጃቸውና አንገታቸው ላይ ጉዳት ታይቷል። መርማሪዎችም የማሰቃየት ተግባር ተፈጽሞባቸዋል ማለታቸውን የአገር ውስጥ መገናኛ ብዙሃን ዘግበውታል። የኬንያ መንግስት እንዲህ ያለውን ድርጊት እንዲመረምርና እንዲያስቆም የሰብአዊ መብቶች ድርጅቶችና ምዕራባውያን መንግስታት ግፊት ቢያደርጉም ያለ ፍርድ ሰው መግደሉና ደብዛ የማጥፋቱ ተግባር እንደቀጠለ ነው። የኬንያ የጸጥታ ክፍሎች እኛ በዚህ ድርጊት የለንበትም፣ የሚፈጽሙት ጋጠወጥ ፖሊሶች ናቸው በማለት ያስተባብላሉ። ኬንያ ውስጥ የሚገኝ ሜዲኮ ሊጋል የሚባል ድርጅት የሚመሩት ፒተር ኪያማ በፖሊሶች የሚገደሉ ሰላማዊ ሰዎች ቁጥር እየጨመረ መሆኑን ይናገራሉ።
ሁኔታው ከቁጥጥር ውጪ የሆነ ነው። ከባድ አገራዊ ቀውስ ሆኗል። በፍትህ ስርዓቱ ቁጥጥር ስር ያሉ ሰዎችን ፖሊስ ደብዛቸውን ያጠፋል። ፖሊሶች መሳሪያ ያለ አግባብ ይጠቀማሉ። ሰው እየረሸኑ እያነቁም ይገድላሉ።
ባለፈው ሐምሌ ወር አንድ የሰብአዊ መብት ጠበቃ ደንበኛቸውና የነበሩበት ታክሲ ሹፌር መንገድ ላይ ተደብድበው መገደላቸውን ተከትሎ ነዋሪዎች በቁጣ የተቃውሞ ሰልፍ ማድረጋቸው ይታወሳል። አራት የፖሊስ መኮንኖች በዚሁ ጉዳይ ከስራ ታግደው በግድያ ወንጀል ለፍርድ ሊቀርቡ እንደሆነም ታውቋል። ባለፈው ሳምንት ደግሞ ፖሊሶች ናቸው የተባሉ ሰዎች በምስራቅ ኬንያ ሙዊንጊ ከተማ ያለ ሆስፒታል ገብተው በጥይት ተመቶ ሕክምና ላይ የነበረ አንድ ሰው በጥይት ገለው ሄደዋል። ድርጊቱን የተመለከተች የሟች እህት ዛቻ ደርሷት መደበቋን የኬንያ የዜና ማሰራጫዎች ዘግበዋል። ባለፉት ሁለት ዓመታት በተለያዩ የጸጥታ አካላት 34 ሰዎች ደብዛቸው መጥፋቱን ሂዩማን ራይትስ ዋች በቅርቡ ባወጣው ሪፖርት አመልክቷል።
በመጨረሻም አንድ ዓመት ለሚሆን ጊዜ የዩናይትድ ስቴትሷን አጎራባች ሜክሲኮን በሚያናንቅ አነጋገር ሲገልጡ የቆዩት በዩናይት ስቴትሱ ፕሬዚዳንታዊ ምርጫ የሪፐብሊካኑ እጩ ተፎካካሪ ዶናልድ ትራምፕ ዛሬ ያችን አገር ሊጎበኙና ከመሪዋ ጋር ተገናኝተው ሊነጋገሩ ነው። ሚስተር ትራምፕ ወደ ሜክሲኮ ከተማ ያመሩት የፊታችን ህዳር በሚደረገው ፕሬዚዳንታዊ ምርጫ አሸንፈው ወደ ዋይት ሀውስ ቤተ መንግስት ቢገቡ ተፈጻሚ አድርገዋለሁ ለሚሉትና ከጥቂት ሰዓታት በኋላም ለሚያሰሙት በኢሚግሬሽን ጉዳዮች ላይ ያተኮረ እቅዳቸው ንግግር ወደ ዩናይት ስቴትስ የመልስ በረራ ከማድረጋቸው አስቀድሞ መሆኑ ነው። በመኖሪያ ቤት ግንባታና ሽያጭ ንግድ የበለጸጉት አሜሪካዊ ቱጃር ዶናልድ ትራምፕ ያስገድዶ መድፈር ወንጀል ፈጻሚዎችንና ሌሎች ወንጀለኞችን ወደ ዩናይት ስቴትስ ትልካለች፣ ከሁለት አስርት ዓመታት በላይ ባስቆጠረ አሮጌ የንግድ ውል አማካኝነትም የአሜሪካውያንን ጥቅም ስትወስድ ቆይታለች ሲሉ የደቡብ ዩናይት ስቴትሷን አጎራባች ሀገር ሜክሲኮን በንግግራቸው ሲያዋድቁ እንዲሁም ሲወነጅሉ ቆይተዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 25 2008 ዓመተ ምህረት ምሽት ፕሮግራም ነው።
ስጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ፣ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ።
ህዝቡ ደግሞ እኛ በባርነት ስር እየኖር እየተረገጥን የማንፈልጋቸው ሰዎች እንዲመሩ እየተገደድን ተስኖቱን ከምንቀበል ቢቀርብን ይሻላል ብሎ ነው አምጥሎ እየወጣው።
በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ ሰዎችን ባለፈው ሰኞ ዕለት አሰምተናችሁ ነበር። ዛሬ የክልሉን መንግስት ምላሽ ይዘናል። የክልሉ መንግስት ቃል አቀባይ ሂክማ ከይረዲን መንግስት በዞን እንጠቃለል ለሚለው ጥያቄ ተገቢ ምላሽ መስጠቱን ነው የሚናገሩት። በህዝቡ እንደተወከሉ የሚናገሩት የኮሚኒኬው ቃል አቀባይ አቶ ገመቹ ገንፌም የሚሉት አለ።
ብዙ ሰው የሚለው እርስ በርስ እንዳንበላላ፣ እርስ በርስ እንዳንጫረስ እንደዚህ የሚሉት ነገር አለ። የኢትዮጵያ ህዝብ በጣም ተጠንቶ ያላለቀ ታሪክ ያለው እጅግ የተሳሰረ በክፉም በደጉም በጦርነትም በድርቅም በመልካም ግንኙነትም በአገዛዝም ሲዋሃድ ሲናጥ የኖረና ብዙ የጋራ ነገሮች ያሉት ህዝብ በጋራ ማንነት ያዳበራቸው ብዙ የሚያስተሳስሩት ሃይማኖቶቹ፣ ባህሉ፣ አጠቃላይ የወል ስነ ልቦና ሁሉ አብሮ ያለ ነገር ነው።
እኚህ የሰማችኋቸው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለቪኦኤ ከሰጡት ማብራሪያ የተቀነጨበ ነው። በዲሞክራሲ በተግባር ፕሮግራም ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት በሰጡት መግለጫ ያስተላለፉትን መልእክት የሚያዩት በሀገሪቱ ላይ የአስቸኳይ ጊዜ ሁኔታ የማወጅ ያህል አድርገው መሆኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ ገልጸዋል። በሌላ በኩል ደግሞ ከኢህአደግ አንዳችም የተሻለ ለውጥ እንደማይጠብቁና ተስፋ መቁረጣቸውን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ተናግረዋል። ጠቅላይ ሚኒስትሩ በዚሁ በትናንት መግለጫቸው ኢህአደግ ለመንግስት ስልጣን ያለው አመለካከትና አረዳድ ቁልፍ ችግር መሆኑን ተናግረዋል። ኢህአደግ ወደ ስልጣን ሲወጣ አመራሩ ለህዝብ ራሱን አሳልፎ ሊሰጥና ለህዝብ ሊኖር ራሱ እንደሻማ የቀለጠ ሌሎች ሀብታም እንዲሆኑ የነበረ ቢሆንም አሁን ያሉት ነባራዊ ሁኔታዎች የተቀየሩ ናቸው ብለዋል።
አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው።
ችግሩን ፓርቲው በግልጽነት መገምገሙንና የመንግስታዊ ስልጣንን ምንነት በመገንዘብ ላይ ያለውን አቋም ማስተካከል ለወደፊቱ ጉዞ እድል እንደሚከፍት መግባባት ላይ መደረሱን አመልክተዋል። ጠቅላይ ሚኒስትሩ ደረጃ በደረጃም ስርዓት የሚቀየርበትን ወይም የሚይዝበትን ሁኔታ ማመቻቸት አስፈላጊ በመሆኑ ላይ ስምምነት ላይ መደረሱን አክለው ገልጸዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን የጠቅላይ ሚኒስትሩን አባባል ኢህአደግ ለህዝቡ ባላደራ ነው እንደማለት ነው ሲሉ ገልጸውታል።
ያለ እንግዲህ ጫቤ በአንድ መንግስትና ህዝብ መካከል በአንድ ዲሞክራሲያዊ ስርዓት ውስጥ ሊኖር የሚገባውን ግንኙነት ጨርሶ ያዛነፈ ነው። ጠቅላይ ሚኒስትሩ ኢህአደግ ለህዝቡ ባላ አደራ ነው አነፍ ነገር ነው ነግራቸው ለትርጉም የሚሰጠኝ ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ የሚፈጽም የሚያደላድል አነት መንግስት እንደሆነ ነው አርጎ ያስቀመጡት። እኛ ደግሞ የችግሩ ዋና መሰረቱም ይሄ ራሱ ነው። ህዝቡ እኮ ከነሱ ችሎታና የምንጠባጠብ ነገር በአስተዳደርም በምንም በሀብቱም በምንም አይደለም የሚፈልገው። ለሁሉም የጨዋታው ሜዳ የተመጣጠነና ተደራሽ የሆነ ሁኔታ ውስጥ ዜጎች ያቅማቸውን ያህል ያመርታሉ፣ ተጠቃሚም ይሆናሉ፣ በገበያውም ኢኮኖሚ ይወዳደራሉ፣ በዚህ ሂደት ውስጥ ይጠቀማሉ፣ ሀገሪቷንም ይጠቅማሉ። ስለዚህ ኢህአዴግ ራሱን እንደ አንድ ከላይ ፈጣሪ እንደምታደል አይነት ነገር እሱም እንደዚሁ ህዝቡን በስልጣኑ ነው በችሮታ ለማስተናገድ የሚፈልግ አካል እንደሆነ አድርገው በህዝብና በመንግስት መካከል ያለውን ግንኙነት ይሄ እንግዲህ ከኢህአዴግ ርዕዮተ ዓለማዊ መሰረት የምነሳ ነው እና አንድ ዲክቴተር እኔ ብቻ ነኝ የማቅላችሁ የሚለው ስርዓት የሚኖረውን ግንዛቤ ነው ሲያንጸባርቁ የነበሩት። ይህንን ተገንዝበውት እንደሆነ በእርግጥ ባላውቅም የዚህ አይነት መዛነፍን ነው ያየሁበት እና ይሄ መለወጥ ያለበት ህዝቡ የስልጣኑ ባለቤት ነው የሚለውን መርህ የሳተ አባባል ነው።
የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ደግሞ የጠቅላይ ሚኒስትሩ ንግግር የዲሞክራሲያዊት ሀገር መሪ ንግግር ብለውታል።
ጠቅላይ ሚኒስትሩ ነው ይህን ንግግር የምረዳው። አንድ ዲሞክራሲ በሰፈነበት ሀገር የሚነገር አይነት አባባል ሆኖ ነው። ዞሮ ዞሮ ግን የኢትዮጵያን ተጨባጭ ሁኔታ ስናየው ለመሆኑ ኢህአዴግ የዲሞክራሲ የመሰረተ መንግስት ነው ወይ የሚለው ነው የሚያነጋግረን እና ኢህአዴግ በመጀመሪያ ደረጃ ላይ ዲሞክራሲ ከቃል በዘለለ ከጭምብልነት በዘለለ በምንም ተአምር በተግባር ላይ የዋለ መንግስት አይደለም። ይህም ብቻም አይደለም፣ ሙስና የነገሰበት ስርዓት ባለበት ክፍል ላይ አሁን ጠቅላይ ሚኒስትሩ የሚናገሩትና በመሬት ላይ የምናየው ጭራሽ የሚገናኝ ነገር አይደለም። ለህዝብ አሳቢ መንግስት ቢሆን ኖሮ በትክክል አወሳች ያሉት ነበረ። ለህዝብ አሳቢ መንግስት ግን አይደለም ኢህአዴግ ነው እኛ እያልን ያለ ነው። ዲሞክራሲያዊ መንግስት አይደለም ነው እያልን ያለ ነው። መልካም አስተዳደርን ያሰፈነ መንግስት አይደለም ነው እያልን ያለ ነው። በሙስና የተዘፈቀ እጅግ በጣም በርካታ የሆነ ባለስልጣን ያለበት አገዛዝ ነው እያልን ያለ ነው። በተለይ ከ1997 ዓ.ም ምርጫ ወዲህ በዚች ሀገር ላይ እኮ ያለው ችግር በአጠቃላይ ሲታየው ስር የሰደደ ችግር ነው። እንደዚህ አሁን ጠቅላይ ሚኒስትሩ እንደሚሉት በጣም በቀላል ደረጃ ቀንጨባር ከምታልፈው እኮ ነገር አይደለም እኮ እኔ ማአት ነገር እኮ ንገረ ቢትለኝ እነግርሃለሁ። የችግሩ መንስኤም እኮ ይሄ ብቻ አይደለም። ይሄ መንግስት ዲሞክራሲያዊና ሰብአዊ መብትን የማያከብር መንግስት ነው። በስልጣኑ የባለገ መንግስት ነው። ከትንሽ እስከ ትልቅ ያሉ ባለስልጣናት በሙስና የተዘፈቁበት መንግስት ነው። ህዝብ ያልመከረበት ፖሊሲ ወደ ህዝብ የሚያወርድ መንግስት ነው። የኑሮ ውድነት ጣራ ሲነካ መቋቋም ያልቻለ መንግስት ነው። የመሰረተ ልማት የሚያጓትት መንግስት ነው። እርሃብ የተስፋፋበት መንግስት ነው። በፖለቲካ ስበብ ዜጎች የሚታሰሩበት፣ የሚዋከቡበት፣ የሚገደሉበት ስርዓት ነው። በታሳሪዎች ላይ ኢሰብአዊ ምርመራ የሚካሄድበት መንግስት ነው። የውስን ግለሰቦች ምንጩ ያልታወቀ ያልታወቀ አስደማሚ ብልጽግና የሰፈነበት ሀገር የሚገዛ መንግስት ነው። ካርዶ የጸዳ የፍትህ ስርዓት የሌለበት ማአት ነገር ዘረዝርላለሁ ሰለሞን። ይሄ ባለበት ቦታ ላይ ይሄ ባለበት ሁኔታ ላይ ልክ ዲሞክራሲ እንዳሰፈነ መልካም አስተዳደር እንዳሰፈነ ተደርጎ ጠቅላይ ሚኒስትሩ የሚነገረው እኔ እንደ መያድም በጭራሽ አይዋጥልንም። ሌሎችም በጣም በርካታ ነጥቦች እንዳነሳለን ይችላሉ። በዚች ሀገር ላይ ያሉ ህጸቶች
ጠቅላይ ሚኒስትሩ ፓርቲው ጥልቅ ተሃድሶ ለማድረግ የተነጋገረና የተስማማ መሆኑን ቢያሳውቁም ኢህአደግ እንዲህ አይነቶቹን ንግግሮች በተደጋጋሚ ሲያደርግ እንደቆየና አሁን የሚጠበቅበት ከህዝቡ የመተማመኛ ድምፅ መጠየቅ፣ ምርጫ ማካሄድ አስፈላጊ መሆናቸውን እንደ መፍትሄ ጠቋቁመዋል። ሁለቱም አስተያየት ሰጪዎች የተቃዋሚ ፓርቲዎቹ መሪዎች የወቅቱን የሀገሪቱን የውጥረት ሁኔታ መንስኤዎች አስመልክተው ጠቅላይ ሚኒስትሩ ሲናገ ሲናገሩ የሀገሪቱ ታሪካዊ ጠላት የሆኑ የውጭ ኃይሎችና ጽንፈኛ ዳያስፖራ መሆናቸውን ጠቁመዋል።
በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይሄን በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዮች የነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኙበት ሁኔታ አለ። ስለዚህ ያገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋራ እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በኔ በኩል ይህ ህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ።
የመኢአድ ዋና ጸሐፊ ይህንን የጠቅላይ ሚኒስትሩን አሳዛኝና አስደንጋጭ ነው ብለውታል ንግግራቸውን።
እንግዲህ ዞሮ ዞሮ ኢህአዴግ የተለመደ ባህሪ ነው። ችግርን ወደ ራስ በማየት ፈንታ ወደ ሌላ ለማላክ ቅጣት መቀሰር ዛሬ የተጀመረ እንትን አይደለም። እንዲያውም ቢገርምህ አንድ አባባል እንደ ቀልድ አድርጌ ልንገር፣ ኢትዮጵያ ላይ የመሬት መንቀጥቀጥ ቢደርስ የውጭ ኃይሎች አደሱ ይባላል የሚል ሁሉ እንትን ነገር አለ። አይደለም ትልቁ ችግር ነው። በኢትዮጵያ ላይ ስር የሰደደ ችግር አለ። እነዛን አጠር አድርጌ ስላድርግልና ወደ መፍትሄ ይመጣለሁ። ቅድም የነገርኩህ እንዳልሆነ በመጀመሪያ ደረጃ ላይ በኢህአዴግ መንግስት ውስጥ ለእውቀት ሳይሆን ለፓርቲ ታማኝነት ቅድሚያ የሚሰጥበት ወቅት ላይ ነው ያለ ነው። የግዳጅ መዋጮ ህዝብ ያስመረረበት ወቅት ነው። ያልተጠናና ያልተመጣጠነ ግብር በሀገሪቱ ላይ እየሰፈነበት ነው። በልማትና በህገ ወጥነት ነዋሪዎችን የጎዳና ተዳዳሪ እየተደረጉ ያለበት ነው። ያውም በክረምት ሀገሪቱ በቆሳጥር የታጠረችበት ወቅት ላይ ነው ያለ ነው። የተማረ የሰው ኃይል ግሽበት እንደ ጉድ የፈላበት ዘመን ላይ ነው ያለ ነው።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ደግሞ አባባሉን ከአስቸኳይ ጊዜ አዋጅ ጋር አተካክለውታል።
እንግዲህ ህግና ህጋዊነት እስካልተከበረ ድረስ በአንድ ሀገር ስነ ስርዓት አይኖርም። ያው መንግስትም ቆሞ አለ ማለት አይቻልም። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጅ ነው ያወጁት። ያለውን ጸጥታ አስከባሪ ኃይል ሁሉ ይሄ እንግዲህ ሄዶ ነው መከላከያ ሰራዊቱንም ሊጨምር ይችላል። ምክንያቱም እነሱ ሁሉንም እየደባለቁ ነው የሚጠቀሙት። የፖሊስ ስራ ነው፣ የደህንነት ስራ ነው፣ ምን ብለው ምንም ፈርጅ የሚያስቀምጡለት ነገር ስለሌለ እና እኔ የምገነዘበው የአስቸኳይ ጊዜ አዋጅ በሀገሪቷ እንደታወጀ ነው። በአስቸኳይ ጊዜ አዋጅ ሁኔታ ላይ ነጻ እርምጃዎች ይወሰዳሉ። የሀገር ደህንነት ወዘተርፈ ቅድሚያ ይሰጠዋል በማለት ማለት ነው። እና እኔ በበኩሌ እንግዲህ የአስቸኳይ አዋጅ ማወጃ ስነ ስርዓት አለው ባለውም ህገ መንግስት መሰረት እና ይህንን አዋጃቸውን እንግዲህ ከሰሞኑ ፓርላማውን ጠርተው እንዲያጸድቁ ይሁን ወይስ እንደው የነገሩን በአግባቡ ካለመረዳት ተነስቶ ዝም ብለው እንዲሁ ያፍልፊት ይሁን አዝቼ ያለው በሙሉ እርምጃ እንዲወስድ የሚሉት አነጋገር በእውነቱ ነው በጥልቀት ልመረመር የሚገባ ነው።
የወልቃይት የአማራ ማንነት ጥያቄ ጉዳይ በተነሳበት የጠቅላይ ሚኒስትሩ ንግግር ላይ ክልሎች በህገ መንግስቱ መሰረት የተካለሉ መሆኑን ጠቁመው ለጥያቄዎች በወቅቱ መልስ ያልሰጡ የትግራይና የአማራ ክልሎች ከፍተኛ አመራር አካላት አሁን ለተፈጠረው ችግር ተጠያቂ መሆናቸውን ጠቁመዋል። ለመሆኑ የጠቅላይ ሚኒስትሩ ይህ ንግግር ለወልቃይት የአማራ ማንነት ጥያቄ አንሺዎች ምን ትርጉም ይሰጣል? የኮሚቴው አመራር አባልና የህዝብ ግንኙነቱ ኃላፊ አቶ ተሻገር ወልደ ሚካኤል እንዲህ ይላሉ።
ተሻገረ ወልደ ሚካኤል ላቀው እባላለሁ። ወልቃይት የአማራ ማንነት ዋና ጸሐፊና ህዝብ ግንኙነተኛውን እየሰራ ያለው አሁን ባለው ነው። በዚህ ጉዳይ ላይ የኢህአዴግ ምክር ቤት በስብሰባ በሰጠው ጋዜጣዊ መግለጫ ተቃውሞ ምንድን ነው? አንደኛው ጠቅላይ ሚኒስትራችን የሰጡት ጋዜጣዊ መግለጫ
ስንጋጣ ነገር ነው የሚያቀርቡት። ቀደም ብሎ ባህር ዳር ላይ በዲያስፖራ በቀረቡት ወቅት ወልቃይት የሚባል ከ25 ዓመት በፊት ማንነቱን አውቆ ያደረ ነው የሚል የተምታታ ሀሳብ ሰጠው። ከፍተኛ የሆነ ዲያስፖራ አባላት በወልቃይት ተወላጆችና በአማራ ተወላጆች ደርሶባቸዋል። አሁን ደግሞ ያንን ሁለተኛ ደግሞ እንደገና አምታታው እንደገና ደግሞ የወልቃይት ጥያቄ መመለስ ነበረበት። መመለስ የሚገባው የትግራይ ክልል መስተዳደር ነው። ለትግራይ ክልል መስተዳደር ግን የቀረበ ጥያቄ የለም የሚል እርስ በርሱ የሚጋጭ ሀሳብ አቅርበዋል። ከዚህ አንጻር እኛ ይህን ጥያቄ ስናነሳ ማወቅ የሚገባቸውን ክልሎች በአግባቡ ማወቅ የሚገባቸውን አካላቶች እያሳወቅን ነው የቆየ ነው። ከዚህ አንጻር አጠር ብሎ ለማስቀመጥ ካስፈለገ በትግራይ ብሔራዊ ክልላዊ መንግስትና ለአማራ ብሔራዊ መንግስት በ2007 ዓ.ም በታህሳስ 21 በፖስታ ታህሳስ 8 2008 በግንባር የህዝብ ተወካዮችን በመላክ 11 ሰዎችን በደብዳቤ በህዝብ ኩሚያ የያዙ ሰዎችን ቀጥታ መቀሌ በመላክ በአግባቡ ደብዳቤዎቹን ለክልሉ ምክር ቤት አፈ ጉባኤ፣ ለክልሉ ፕሬዚዳንት ጽህፈት ቤት፣ ለህወሓት ጽህፈት ቤት፣ ለክልሉ የሰብአዊ መብት ኮሚሽን ጽህፈት ቤት በአግባቡ አስረክበን ቢያንስ ለፌዴሬሽን ምክር ቤት መጠየቅ ነበረባቸው። የትግራይ ክልል አፈጉባኤ መጠየቅ ነበረባቸው። ቢያንስ ለህወሓት የእሳቸው አጋር ድርጅት የሆነው ለህወሓት ጽህፈት ቤት መጠየቅ ነበረባቸው የሚል አለ እና ይህን መሰረት ያላደረገ ሉዶ የተሸፋፈነ የኢትዮጵያን ህዝብ ለማምታታት ያቀረቡት ጋዜጠኛው መግለጫ በጣም አዝነናል፣ ተቆጭተናል። እንደ አመራርም ሳባዊ ያልሆነና ሚዛኑን ያልጠበቀ የአመራር ራሱ ንግግራቸው ራሱ ፍትሐዊ ያልሆነ ኃላፊነት የጎደለው ከአንድ ሊደርሽፕ የማይጠበቅ አስተያየት ሰጥተዋል። በዚህ ላይ በጣም አዝነናል። በዚህም ምክንያት እኛ ተጨባጭ የሆነ ሰነዶቻችን በፌዴሬሽን ምክር ቤትም ሆነ በአማራ ክልል በትግራይ ክልል ይገኛሉ። ይህንን በቀጣይ አቅርበን ፍትሐዊ የሆነ መልስ መሰጠት እንዳለበት እምነት አለን።
የመድረክና የመኢአድ መሪዎች ፕሮፌሰር በየነ ጴጥሮስና አቶ አዳነ ጥላሁን ጠቅላይ ሚኒስትሩ ትናንት ባነሷቸው ሌሎችም ነጥቦች ላይ የሰጧቸው ግምገማዎችና አስተያየቶች ዌብሳይታችን ላይ ይገኛሉ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ጎንደር ውስጥ ዛሬም የተረጋጋ ሁኔታ የለም። በተለይ ደባርቅ ውስጥ የአራት ሰዎች ሕይወት የጠፋበት ግጭት በዛሬው ዕለት መፈጸሙን አንድ በስም እንዳይገለጡ የጠየቁን የዓይን እማኝ ለአሜሪካ ድምፅ ገልጠዋል።
ጦር ሰፍሯል። ከተለያየ ቦታ እያመጡ ወደ ጎንደር አካባቢ እያሰፈሩ ነው። በደባርቅ አራት ሰዎች ሞተዋል።
ግጭት ተነስቶ ነበር።
በጣም
ዛሬ ነው
ቀጥታ ወደ ህዝብ በመተኮስ ብዙ ህዝብ ተገድሏል። ብዙ የቆሰሏሉ ወደ ጎንደር ሆስፒታል መጥተዋል። በአካል እኔ ራሴ ወጃ አይቻቸዋለሁ። ቁጥራቸው ማወቅ አልተቻለም።
መነሻው ምንድን ነው ግን ለተኩሱ ምን መነሻው
በቃ ህዝብ መንገድ ላይ የሄደ ነው በጥይት ሩምታ የተመታው። የብዙ አመራሮች ቤት፣ የከንቲባው ቤት፣ የምንሻ ቢሮ ኃላፊው ቤት ተቃጥሏል። ሰባት ቤቶች ተቃጥለዋል። ዛሬ ሰባት ቤቶች ተቃጥለዋል። ደባርቅ ላይ ዋና ተዋናኝ የሆኑ የህወሀት ተላላኪ የሆኑ በወጣት ላይ የወጣት ደም እያፈሰሱ የንጹሀን ህዝብ ደም እያፈሰሱ ከንቲባው በደባርቅ ከተማ አንድ የንግድ ቤት አለው ጂፕላስዋን ፎቅ፣ አንድ የመኖሪያ ቤት አለው። የመኖሪያ ቤቱን ፎቁም ተቃጥሏል። ሁለቱም ጋይቷል።
ማነው አቃጣዩ? ማን ነው?
ህዝብ ነው። ወጣት የተገደለበት ቤተሰብ የተገደለበት ህዝብ ነው። ሆብ ላይ ያቃጠለው
በዚህ ጊዜ ነው። ግጭት ተነስቶ አራቱ ሰዎች የሞቱት
መጀመሪያ ሰዎቹ ከሞቱ በኋላ ነው ይህ ጥፋት የደረሰው።
ለመሞታቸው ምክንያቱ ግን አይታወቅም። ዝም ብለው ሲሄዱ ነው የገደሏቸው ነው የሚሉኝ።
ዝም ብለው ሲሄዱ ነው መከላከያ ገብተዋል። ትናንት አንድ ሲኖ ትራክ ተሳቢ ከአማራ ክልል ወደ ትግራይ ስንዴ ጭኖ የሚሄድ ስለነበር ያን በማን ያራገፈው አይታወቅም። ተራግፏል። ለምን ያስቆማችሁ ያራገፋችሁ በሚል ነው ግጭቱ የተቀሰቀሰው። ወደ ትግራይ የአማራን ክልል ስለተጠላ ወደ ትግራይ አይሄድም የሚል የህዝብ ስሜት ስላለ ለምን እንዲህ ትላላችሁ የሚል ነው ጠቡ መነሻ። ከዛም በኋላ ግን ተኩስ ልውውጥ ሆነ። ያው የደሃ ልጅ እየሞተ ነው፣ የታጠቀ ኃይል እየገደለ ነው።
በአስተዳደር በኩል ምንድን ነው የሚባለው በዚህ ጉዳይ ላይ?
አስተዳደር ነው የደባርቅ አስተዳደር ከንቲባ ጽህፈት ቤቱ ከዚህ በፊትም ሰሞኑን ሌላ መኪና ሲነቃበት በአምቡላንስ በመሆን የአምቡላንስ ማለት የጤና የሆስፒታል መኪናዎች ማለት ነው። እነሱን በመጠቀም ይህን በሉት እያለ የእጅ ባትሪ፣ ፎጣ፣ ጫማ በመግዛት በቀን 100 ብር በመበጀት የገጠር መሀይሞች ምን የማያውቁትን ይህን በሉት በሉት እያለ ሲያስመጣ ስለቆየ ያው በዚህ ቁጣ ነው የተነሳው። ያን አስተዳደር መፍትሄ ሰጥ ሳይሆን ተበቃኝ ነው። እሱ ሙሰኛ ነው። አስተዳደር ነኝ ብሎ ጂፕላስዋን ፎቅ ያለው ልዩ ዘመናዊ የመኖሪያ ቤት ያለው በቃ ህይወቱን የለወጠ ሰው ነው። ለምን ነው የጠየቀውን አካል ግን አስደብድቧል፣ ደብድቧል። ሆቴል ነው አመት ያስቀመጧቸው፣ ሆቴል እያስመገቡ ከማንም ሳያስጨምሯቸውም አሁን እኛ የምናሳያቸውን ትመታላችሁ በማለት በአምቡላንስ ነው ሲያስመታ የሰነበተ ነው። የምንሻ አላቸው ይህ የከንቲባ ጽህፈት ቤቱ።
ማን ነው ስማቸውኝ ሰውዬ?
ሁንልኝ በላይ።
ከዛን እንዴት አመለጡ? ቤቱ ከተቃጠለ በኋላ
እሱ ያው ሰሞኑን ሲያስገድል ሰምቷል። አመጡ ስለቆየ ህዝቡ ያለው ስሜት ደስ ላይ ነው። ዋና ከንቲባ በመሆኑ የራሱን ጥቅም እያራመደ በሙስና በተለያዩ ነገሮች ህዝብን እየጎዳ ስለቆየ አሁን ግን ህዝቡ ትኩረት ወደ እሱ አድርጎ ቤቶቹን በሚያቃጥልበት ሰዓት ከዚህ በፊት ሚስቱን፣ የቤት ንብረቱን፣ ልጆቹን፣ ቤተሰቦቹን አሸሽቷል ወደ ጎንደር። ጥፋቱን ያውቀዋል። እሱ ግን በሆስፒታል አምቡላንስ ነው የመጣው። አልሞተም፣ ጎንደር
አድማጮች፣ ይህን ሁኔታ ለማጣራትና የመንግስትንም ምላሽ ለማግኘት አዲሱ ወደ ክልሉ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ወደ ደባርቅ ከንቲባ አቶ ሁንልኝ በላይ ዘንድም ደውሎ ከንቲባ ሁንልኝ ስልክ አላነሱም። አቶ ንጉሴ ግን ለመነጋገር በሚያመች ሁኔታ ውስጥ ያለመሆናቸውን ገልጸውለት ነገ እንዲሞክር ነግረውታል። ወደ ሌላ የጎንደር ሁናቴ እንውሰዳችሁ። እዚያው ጎንደር በተለይ ስማዳ ወረዳ ውስጥ መንግስት አሰፈራቸው የተባሉ ሚሊሻዎችን እንዲያወጡ የአገር ሽማግሌዎች ከአስተዳደሩ ጋር ድርድር ይዘዋል ተብሏል። ቀጣዩ ያነጋገርናቸው ሰውም ስማቸው እንዳይገለጥ የጠየቁ እንግዳ ናቸው። ሁኔታውን ያስረዳሉ።
ትናንትና የአገር ሽማግሌዎች ሰልፍ ማድረግ እንፈልጋለን፣ ስለዚህ ጉጅሊ የሚባሉ በተለምዶ
ጉጅሊ
ከየቀበሌ ገበሬ ማህበሩ የመጡ ታጣቂዎች ናቸው። የአርሶ አደር ታጣቂዎች በየቀኑ መብር እየተከፈለ እና ስለዚህ እነሱ ይውጡልን ነው ዛሬ የህዝቡ ድርድር። ለእነሱ ግን የተመደበ ወደ 400,000 ብር አለ። ያንን 400,000 ብር ለሞቱት ወገኖች እና ሆስፒታል ውስጥ ለቆሰሉት ይዋል። እኛ ከአቅም በላይ በሆነ የግብር ሁኔታ ተገዶ የከፈልነው የግብር ነው። ስለዚህ ያ መደረግ የለበትም። እነዚህ ሰዎች ከስማዳ የማይወጡ ከሆነ ከነሱ የተሻለ መሳሪያ ይዘን ስላለን ይዘን በመሳሪያችን ሰልፍ እንወጣለን የሚል ነው።
ለምንድን ነው ይውጡ የምትሉት?
ህዝቡ እንግዲህ ውጡ የተባሉ ለምንድን ነው? እነዚህ ጉጅሌዎች ያለ ርኅራኄ ነው ለ100 ብር ብለው ነው ወገናቸውን ህዝባቸውን እየገደሉ ያሉ።
ምንድን ነው ሚሊሻዎች ናቸው ጉጅሌ የሚሉኝ?
ሚሊሻዎች፣ የገጠር ሚሊሻዎች ናቸው። መንግስት ነው ያሰማራቸው።
እሺ።
በተለይ ይሄ የአማራ ክልል ልዩ ኃይል ወደ ህዝቡ አልተኮሰም አልመታም በሚል እነሱ 100 ብር ከተከፈላቸው የቀኑ ራት ምሳቸውን በመንግስት የሚሰጣቸው ከሆነ ያንን እርምጃ ይወስዳሉ ተብሎ ነው። በቀደምም ህዝቡን ያለ ርኅራኄ በጭካኔ እንትን ያሉት በሚገርም ሁኔታ በቀደምታ ከሞቱትም ሆነ ከቆሰሉት የብዙዎቹ ከኋላ ሲሮጡ ነው የተመቱት እና ከጀርባቸው ከቂጣቸው ከምናምን እንደዚህ ነው ወደኋላ ከኋላ ላይ ነው የተመቱት እና ያ ደግሞ ምንድን ነው የሚሮጥን ሰው ነው እየደበደቡ እየሸሸ ያለን ሰው ነው እየመቱ ያሉት
እና ባጭሩ አሁን እንደሚገባኝ እነዚህ ሚሊሻዎች አካባቢ ያለው የመንግስት ታጣቂ ወደ ህዝቡ አልተኩስም ስላለ መንግስት ለነሱ መሳሪያ አስታጥቆ 100 ብር እየከፈለ አሰማራቸው እና እነሱ ይውጡ ነው።
መሳሪያ ከታጠቁ ቆይተዋል፣ የአካባቢ ጸጥታ ያስከብራሉ ተብሎ አርሶ አደሩን ከመጀመሪያውም ጀምሮ የሚቆጣጠሩ ከአርሶ አደሩ ውስጥ ሆነው መሬት ያረሱ እርሻ ያላቸው አርሶ አደር ሆነው የሚኖሩ ሰዎች ናቸው።
ከማን ጋር ነው እሱ ታዲያ እናንተ የምትደራደሩት? እርሱ አሁን ከሽማግሌዎቹ እነዚህ ሚሊሻዎች ይውጡ ከሚሉት አንዱ ነዎት አይደለም?
እኔ ያው ሚሊሻዎቹ ይውጡ፣ ወደ አካባቢያቸው ይመለሱ፣ ስለዚህ ህዝቡ ላይ ሊገሉት ሊተኩሱበት አይገባም። ህዝቡ ሰላማዊ ሰልፍ ማድረግም ከፈለገ በሰላም የሚፈልገውን ጥያቄ ጠይቆ ይመለሳል የሚል አይነት ነው።
ከማን ጋር ነው የምትደራደሩት? ይሄንን አቤቱታ ለማን ነው ያቀረባችሁት ማለት ነው?
ይሄ አሁንም ጭምር የህብረተሰቡ ተወካዮች የሆኑ ሰዎች እዛው ወረዳ አስተዳደሩ ጋር ከካቢኔው አባላት ጋር አሁንም ንግግር እየተካሄደ ነው።
ኦ ከአስተዳደሩ ጋር?
አዎ። በዚህ ሰዓት
መቼ ነው የተጀመረው?
ትናንትና ነው የተጀመረው።
አሁን ምን ላይ ናችሁ? ዛሬ እኔና እርሶ ስንዋይ
አሁን እንግዲህ ጠዋት ላይ የነበረው ምንድን ነው እነሱን አናስወጣም የሚል ነበር የአስተዳደሩ አቋም። አንሸኝም ነው፣ ህዝቡ ደግሞ አስወጧቸው የሚል አይነት ነገር ነው።
ህዝቡ ማለት እናንተ የምትወክሉት ህዝብ?
የምንወክለው ሰው ማለት ነው። እስካሁን ድረስ ያለው ምንድን ነው እነዚህን ታጣቂዎች ወይንም ጉጅሊ፣ ህዝቡ ጉጅሊ ነው የሚላቸው። ጉጅሊ ምናልባት የትግረኛ ቃል ይመስለኛል፣ ትርጓሜውን አናውቀውም።
ሚሊሻዎች ማለት ነው ብለውኛል። እሺ፣
ሚሊሻ ማለት ናቸው። ከገጠር ውስጥ አርሶ አደሮች ናቸው። አንዳንዶቹ መሳሪያቸው መንግስት ያስታጠቃቸው፣ አንዳንዶቹ ደግሞ የግል ትጥቅ ሆኖ መንግስት ግን ለሚተኩሱት ጥይት የጥይት እንትን ይሰጣቸዋል።
መግዣ
ነው? መግዣ አይደለም፣ ጥይት ራሱ ነው የሚሰጠው።
አድማጮች፣ በቀደመው በዚህም ላይ አዲሱ የመንግስት ምላሽ ለማግኘት ወደ ስማዳ አስተዳደር አቶ ይስማውና የጸጥታ ክፍሉ አቶ ወርቄ ሁለቱን ኃላፊዎች ለማግኘት ያደረገው ሙከራ ያለመሳካቱን ገልጾልናል። እንድትሳካም ይዞ ይቀርባል።
የፕሮግራሙ መሪ ንጉሡ ታምሬ፣ ቴክኒሽያኑ አይደን ኡትኮ ነው። አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። አስተናጋጆቻችሁ ሰሎሞን አባትና
አሉላ ከበደ ነን። የስልክ አስተያየቶቻችሁን እናስከትል።
ጤና ይስጥልኝ ቪዲዮዎች፣ እንደምናላችሁ። የፕሮግራማችሁ የዕለት ተዕለት አዳማጭ ነኝ። ሰሞኑን በአገራችን ሁኔታ ላይ የተለያዩ ሰዎችን ስታቀርቡ አስጊ ሁኔታ ላይ እንዳለች ስትናገሩ ሰማለሁ። ግን እኔ እና በዙሪያዬ ወይም የማውቃቸው ሰዎች ላይ ሲታይ ደግሞ አስጊ ሳይሆን ተስፋ ነው የሚታየን። እና ያልገባኝ ነገር ቢኖር ከአራት አመት በፊት ሙስሊም ወንድሞቻችን በሃይማኖታቸው ሲደበደቡ፣ ሲገደሉ የዛን ጊዜ ያላስፈራቸው፣ አማራ ነህ ተብሎ ከየሀገሩ ሲፈናቀል ሲገደል ያላሳዘናቸው፣ አሁን ኦሮሞ ወንድሞቻችን 9 ወር እንደዚህ ሲደረጉ ያላስፈራቸው ያላሰጋቸው፣ አሁን ያ ህዝብ በቃኝ በአንድ ጎሳ አገዛዝ አልኖርም ስላለ ነው ወይ ያስፈራቸው? አዎ ስርዓቱን የሚደግፉት ያስፈራቸዋል። ስርዓቱን የማይደግፉት የተጨቀኑት ደግሞ የተስፋ ጭላንጭል ይታየናል። ኢትዮጵያ ተቦክታ የተጋገረች ወይም ተተፍትፋ የተሰራች አለ፣ አገሪቷ ምንም አትሆንም።
ከዲያቆን ዳንኤል ጋር የተደረገ ውይይት ጥሩ ውይይት ነው። ከዚህ በመነሳት አንዳንድ ነገሮችን ለመናገር ነው። ሰነፍረኛ ከሩቅ መልሳል ይላሉ አባቶች። ሰርቱ ችግርን ቀደም ብሎ መነሻው መፍትሄ ከተሰጠው እንደተባለው መፍትሄ የሚሰጠው አካል አይቸገርም። መፍትሄ የሚያገኘው ሰውም ቶሎ ፍቱን የሆነ ነገር ያገኛል ማለት ነው። ስለዚህ መንግስትም ችግሮችን ተረድ ቶሎ ችግሮችን መፍትሄ ይስጥ፣ ህዝቡም ያዳምጥ። ያለዛ እንደተባለው በደርግ ባለስልጣናትም መጽሐፍ እየጻፉ በሰራነው ስራ ይቅርታ ይደረግልን እያሉ ይናገራሉ። የኢህአዴግ ባለስልጣናትም እንደዚሁ መጽሐፍ እየጻፉ ከኢህአዴግ ከወጡ በኋላ ከህወሓት የወጡ ሰዎች ይቅርታ ይደረግልን፣ ይሄ በዛን ጊዜ ተሳስተን ሳይገባን ቀርቶ ነው የሚሉ ሰዎች አሉ። ብዙ ነገር ድምጥማጡን ካጠፉ በኋላ ህዝብን ከረገጡ ካስቸገሩ በኋላ ይቅርታ ብለው ሲመጡ ህዝቡን ጉዳት ለመመለስ ለማስተካከል በጣም ከባድ ነው። ምንም ይቅርታ በእምነታችንም መሰረታዊ የሆነ ነገር ቢሆንም፣ ስለዚህ መንግስት በኋላ ዘግይቶ ይቅርታ እንዳይጠይቅ ካሁኑ መፍትሄ እንዲሰጥ ቢያደርግ መልካም ነው። ህዝቡም ረጋ ብሎ ጥያቄዎችን ያቅርብ። ስለዚህ ያቺ ሀገር የሁሉም ሀገር እንድትሆን መፍትሄ እንዲገኝ
ስለ አስተያየቶቻችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እያደመጣችሁ ያላችሁት።
አድማጮች፣ በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ የመንግሥት ሠራተኞችና የህብረተሰብ ወኪሎች መሆናቸውን የገለጡ የመንግሥት ሥራ ያቆሙትና ደሞዝም አልቀበልም ያሉት በራሳቸው ፍላጎት እንደሆነ የደቡብ ክልል መንግሥት አስታውቋል። ነዋሪዎችና ወኪሎቻቸው ከ50 ሺህ በላይ ሰዎችን ፊርማ አሰባስበው በሕዝብ በተመረጡ 12 የኮሚቴ አባላት ተዋቅረው ከልዩ ወረዳነት ወደ ወረዳ ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዲያውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ተገቢውን ምላሽ ያለማግኘቱንና ለሰብአዊ መብት ጥሰት እንዳጋለጣቸውም ጭምር ለዝግጅት ክፍላችን ገልጠዋል። በኮንሶ የመንግሥት መስሪያ ቤቶች አገልግሎት እንደማይሰጡ፣ ጤና ጣቢያዎችም ጭምር መዘጋታቸውንና ለድሃ ድሃ በመባል የሚታወቀው ፕሮግራም የሚሰጠው የምግብ ዋስትና መቋረጡን ጭምር አመልክተዋል። የክልሉ መንግሥት ቃል አቀባይ በበኩላቸው በዞን እንጠቃለል ለሚለው ጥያቄ ተገቢውን ምላሽ መስጠታቸውን ወይም መሰጠቱን ነው የሚገልጡት። መንግሥት መስሪያ ቤቶችን አልዘጋም፣ ጥያቄዎች ተቀባይነት ከሌለው አንሰራም ብለው የቀሩት ሰራተኞች ናቸው ይላሉ። ጽዮን ግርማ በጉዳዩ ላይ የሕገ መንግሥት ባለሙያ አነጋግራ ቀጣዩን ዘገባ አጠናቅራለች።
በደቡብ ክልል ስር ከሚገኙ ወረዳዎች አንዱ የሆነው ኮንሶ ጉዳዩ አሁንም ማወዛገቡን ቀጥሏል። የአሜሪካ ድምጽ ያነጋገራቸው የኮንሶ ነዋሪዎች እንደሚሉት ቀደም ሲል በነበረው አስተዳደር ኮንሶ ልዩ ወረዳ ነበረች። ክልሉ ልዩ ወረዳ ልትሆን አይገባም በሚል ወደ ወረዳ ዝቅ አድርጓታል። ነዋሪዎቹ ደግሞ እንዳውም ዞን ልትሆን አይገባም ሲሉ ተቃውሟቸውን ያቀርባሉ። ለዚህም ከ51,000 በላይ ፊርማ ሰባስበው ጥያቄያቸውን ማቅረባቸውን ይገልጻሉ። የክልሉ የብሔር ብሔረሰቦች ምክር ቤት ጥያቄያችሁ ተገቢ አይደለም፣ መስፈርቱን አታሟሉም ብሏቸዋል። ፊርማውን ወደ 81,000 አሳድገው ለፌዴሬሽን ምክር ቤት ማቅረባቸውንም ገልጸዋል። የዚህም ምላሽ እየጠበቁ መሆኑንም ይናገራሉ። ነዋሪዎቹ እንደሚሉት ይህን ጥያቄ በማቅረባቸው ምክንያት የመንግስት መስሪያ ቤቶች ተዘግተዋል፣ የጤና ጣቢያዎች አገልግሎት መስጠት አቁመዋል፣ ለደሃ ደሃ ይሰጡ የነበሩ የምግብ ዋስትና ፕሮግራሞችም ተዘግተዋል። በአጠቃላይ ኮንሶን በአሁኑ ሰዓት እያስተዳደሯት የሚገኙት ከህዝብ የተመረጡ 23 የኮሚቴ አባላት ናቸው። በመንግስት በኩል እየተደረገ ያለው ከሌላ አካባቢ በመጡ የጸጥታ ኃይሎች ከተማውን መቆጣጠር ብቻ እንደሆነም ይናገራሉ። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ኬረዲን በዚህ ጉዳይ ላይ ጠይቄያቸው ነበር።
አሁን የመንግስት ስራ ተቋርጧል፣ ልክ ነው። ነገር ግን የመንግስት ስራውን እንዲቋረጥ ያደረገው የክልሉ መንግስት አይደለም። የክልሉ መንግስት መደር መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድን ነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ የሰይ መንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው። መንግስት እንደ መንግስት ስራ እንዲቆም ያደረገበት አግባብ የለም። የጤና ተቋማትም ክፍት ናቸው። እነዚህ የሚንቀሳቀሱ ግብረ ኃይሎች ናቸው ህዝቡ የሚፈልገውን አገልግሎት እንዳያገኙ እያደረጓለት። ይሄ ምንድን ነው? ሄዶ የመንግስት ጤና ተቋም ላይ ሄዶ አገልግሎት ካገኘ በባህላዊ መንገድ ከማህበረሰቡ የማግለል ኢቭን የመንግስት ሰራተኛ ሆኖ የመንግስት ደሞዝ ከወሰደ ትክክል አይደለም። የኮንሶ በዞን የመደራጀት ጥያቄ መልስ ካላገኘ የመንግስት ደሞዝ መብላት የለብህም ብሎ በመንግስት ተቋም የሚሰራውን ሲቪል ሰርቫንት ቀበሌ ላይ ጭምር ያሉ ቤተሰቦችን የማግለል ስራ ነው እየሰሩ ያሉትና ህዝቡን እየጎዱ ነው ያሉት።
ለዚህ ምክንያቱ ደግሞ በኮንሶ ውስጥ የሚንቀሳቀሱ ግብረ ኃይሎች ናቸው በማለት በህዝብ የተመረጥነን የሚሉ የኮሚቴውን አባላት ይወቅሳሉ። በህዝብ ተመርጧል ካሉት የኮሚቴ አባላት አንዱ የሆኑት አቶ ገመቹ ገንፌ በባህል ቡድን ተደራጅተዋል የሚለውን የቃል አቀባዋን ሀሳብ አይቀበሉትም። ኮሚቴው የተዋቀረው ከሃይማኖት አባቶች፣ ከመምህራን፣ ከተማሪ፣ ከነጋዴ፣ ከባህል አባቶች፣ ከመንግስት ሰራተኞችና ሌሎች ማህበረሰቡን ከሚወክሉ አካላት እንደሆነም ይገልጻሉ። ምርጫውም የመንግስት ተወካዮች በተገኙበት ህዝብ ፊት በአደባባይ የተደረገ ነው ይላሉ። መንግስት ሰራተኞች መስሪያ ቤት ገብተው ስራ መስራት ያልቻሉት ነጻነት ስለሌላቸው ነውም ይላሉ።
ሰራተኛው በመሰረቱ ስራ መስራት የሚችለው የተመቻቸ ሁኔታ የስራ አካባቢ ሲፈጠረለት ነው። ነገር ግን የኮንሶ መስሪያ ቤቶች በሙሉ በልዩ ኃይል ስለተከበቡ ሰራተኞች ደግሞ ሲገቡ እና ሲወጡ ሁል ጊዜ ስለሚያዙ፣ ስለሚደበደቡ፣ ስለሚታሰሩ ከመስራትም አኳያ ነው። ሁለተኛ ደግሞ ስራ የሚገቡ ሰራተኞች ስብሰባ እንዲገቡ ገደዱና የግድ ጥያቄውን እንዲተዉ የሚገደዱበት ሁኔታ አለ። ስለዚህ ሰራተኛ ስራ ወደ ስራ መግባት ሳይሆን ወደ ስራ እንዲገቡ ነው በወታደር ኃይል ሲገደዱ የነበሩት እና በዚህ ምክንያትም ሰራተኛ ስራ መስራት አልቻለም። የቢሮ ኃላፊዎች የኮንሶ ህዝብ አሽቀንጥሮ የጣላቸው የማይፈልጋቸው አመራሮች ሴሰኞች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው፣ አይምሩንም፣ አያስተዳድሩም ብሎ ያላቸው ስለሆነ ህዝቡ ተፍቷቸዋል። እነሱ ግን የግድ ካላሰራን የግድ ካልሰራን የክልሉ አቅጣጫ ነው በሚል ሁኔታ ቢሮ ሙጭጭ አድርጎ ይዞ እየቆለፉ ነው። ከዚህ የተነሳ ስራ ሰራተኛ ስራ መስራት ስላልቻለ ለመልቀቅ ተገዷል ማለት ነው።
የክልሉ ቃል አቀባይ ወይዘሪት ሂክማ የምግብ ዋስትና ተጠቃሚዎችን በተመለከተ መንግስት ያቋረጠው ነገር እንደሌለ ይገልጻሉ።
አንዱ በምግብ ዋስትና ከታቀፈው ወረዳ ኮንሶ ወረዳ ነው ከክልላችን። በዚህ ሂደት ደግሞ ህብረተሰቡ ያው ማለት በነጻ ሁለት አይነት መልኩ የክፍያ አሰጣጥ ስነስርዓት አለ። በዛ የክፍያ ስነስርዓት ውስጥ በየወሩ የሚከፈል ብር አለ። ይህንን ብር ህብረተሰቡ ጋር ለመክፈል ሲዩ የመንግስት ሰራተኛው ሄዶ ምክንያቱም ለዝም ብለሽ ወስደሽ ለግለሰብ የምትሰጪው ብር አይደለም። ህግና ስርዓቱን ተከትሎ የፋይናንስ ሲስተሙ በሚለው መሰረት ተከትሎ ነው ክፍያ የሚፈጸመው። ቀበሌ ድረስ ገብተው ሊፈጽሙ የገቡ ባለሙያዎችንም ጭምር ነው ያባረሩት። ገንዘቡን በእጃችን ስጡን፣ እንደዛ የሚባል ነገር ደግሞ የለም። በስርዓቱ ከዚህ ቀደም ሲከፈል እንደነበረው ገንዘቡ መከፈል አለበት ነው። ከዚህ አንጻር ደግሞ አይ ገንዘቡን ከወሰደ በዞን የመደራጀት ጥያቄያችን መልስ ላያገኝ ይችላል ብለው ህብረተሰቡ ገንዘብ እንዳይወስድ ያደረጉ አሉት። በዚህ መልኩ መሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ። አሁንም መክፈል ዛሬም ነገም መክፈል የሚቻልበት እድል አለ።
አቶ ገመቹ ገንፌ የምግብ ዋስትናው የተከለከለው ህዝቡ የዞን ጥያቄውን በማስቀጠሉ ነው ባይ ናቸው።
በአውሮፓ ህብረት ለድሃ ድሃ ተብሎ የምሰጥ ከማንኛውም የፖለቲካ ጥራር ነጻ የሆነ እርዳታ ነው። ነገር ግን ይሄ እርዳታ ለአመራሮች ስልጠና ተሰጥቶ አመራሮች ወደ ታች ወርዶ ደግሞ ተረጂዎችን የሚመለምሉበት አሰራር ነው ያለው። ይሄ አመራሮች ስብሰባ በተጠሩበት ሰዓት ላይ የክልሉ ምግብ ዋስትና ኃላፊና እነዚህ የህዝቡ የማይፈልጋቸው አመራሮች አንድ ላይ ነው ወደ አዳራሽ የገቡት። ህዝቡ ብሎ ጮኸ፣ ይውጡልን 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 በሚጮህበት ጊዜ የክልሉ ኃላፊ ምንድን ነው ያላቸው? እነዚህን አመራሮች የማትቀበሉ ከሆነ ደግሞም ጥያቄያቸውን የማትተው ከሆነ ሰብትመት ፕሮግራም ይታጠፋል ነው አላቸው። ህዝቡ ደግሞ እኛ በባርነት ስር እየኖርን እየተረገጥን የማንፈልጋቸው ሰዎች እንዲመሩ እየተገደድን ሰፍትነቱን ከምንቀበል ቢቀርብን ይሻላል ብሎ ነው አምጥሎ የወጣው። ባለሙያዎችና የሚመለከታቸው አካላት እስከ ክልል ድረስ ለመከራከር ቢሄዱም ኦልሬዲ እናንተ የግድ በነዛ አመራሮች ሌቦችን በሆኑ ሌላም ችግር ቢኖርባቸው በነዛ አመራሮች እንድትቀጥሉ የክልሉ አቅጣጫ ነው። ስለዚህ የማትቀጥሉ ከሆነ ደግሞ በፍጹም ሰፍትነቱ አይሰጣችሁም፣ ፕሮግራሙ ተቋርጧል፣ ለምንፈልገው አካል እንሰጣለን ብሎ ነው የከለከሉት።
ወይዘሪት ሂክማ የኮንሶ ህዝብ በዞን የመደራጀት ጥያቄ የማቅረብ መብት አለው፣ በዛ መሰረት ጥያቄውን አቅርቦ መስፈርቱን ስለማያሟላ ውድቅ ተደርጎበታል። በዚህ መሰረት ህጉን አክብረው በሰገን ዞን ስር ተደራጅተው በወረዳነት መቀጠል አለባቸው፣ ይህ ውሳኔም ተነግሯቸዋል ብለዋል። በሜልበርን ዩኒቨርሲቲ የህገ መንግስት ህግ ምሁሩ ዶክተር ጸጋዬ አራርሳ አንድ ወረዳን ወደ ዞን ወይም ወደ ልዩ ወረዳነት የሚያበቃው መስፈርት ምን እንደሆነ ከሀገሪቱ ህግ አኳያ መዝነው እንዲነግሩኝ ጠይቄያቸው ነበር።
ክልል አከላለል መሰረት መስፈርት ያለው ሆኖ ለአካባቢያዊ እና የከተማ መንግስታት አወቃቀር እና አከላለል ምንም ህገ መንግስቱ የሚሰጠው ፍንጭ የለም። ብዙ ጊዜ የኢትዮጵያ ህገ መንግስት እና የኢትዮጵያ ፌዴራል ስርዓት አደረጃጀቱ ገና በጅምር የቀረ ቤት ይመስላል ከምንልበት ምክንያት አንዱ የአካባቢያዊ እና የከተማ ማለትም ሎካል ጋቨርንመንት የዞን የወረዳ የከተማ የመንግስት አወቃቀሮች እንዴት እንደሚደራጁ የሚያብራራ ምንም አይነት ህግ ያለመኖሩ ነው። በአጠቃላይ ኢትዮጵያ ውስጥ የሎካል ጋቨርንመንት ሎ አለመኖሩ ለዚህ ችግር ዳርጎናል ማለት ነው። ይሄ አካሄዱን የሚደነግጉ ሂደቶች የሂደት መሰረቶች ናቸው። ማለት ጥያቄው በማን ቀረበ፣ እንዴት ቀረበ፣ መች ቀረበ የሚለውን ለማረጋገጥ የህዝብ ጥያቄ እንዲሆን ለምሳሌ 5500 ሰው ያህል በአንድ ቀበሌ ውስጥ የሚኖር በዚህ ያህል አምስት አመት ያህል የኖሩ ሰዎች መፈርመው ማስገባት አለባቸው ምናምን የሚሉ አሉ። ይሄን ደግሞ መስፈርት በሚገባ አሟልተዋል። የዛሬ አመትም በጣም ብዙ ሺህ ያው ያለው ህዝብ ብዙ አይደለም፣ እዛው ክልል 350 ሺህ ድረስ የሚሆን ነው እዛ ወረዳ ውስጥ። ነገር ግን ከዛ ውስጥ በጣም ብዙ ሺህ ሰዎች አስፈርመው ይሄንንም በህገ መንግስትና ህጋዊ በሆነ መንገድ ጥያቄያቸውን አቅርበዋል። የተሰጣቸው ምላሽ ፖለቲካዊ ስለሆነ ነው ያልተመለሰላቸው እንጂ መስፈርት ያላሟሉት ነገር ስላለ አይደለም። የሂደት መስፈርት አለ፣ እሱን አሟልተዋል። የይዘት መስፈርት ግን የለም። ማንኛውም ብሔር ብሔረሰብና ህዝብ ራስን በወረዳ ይሁን በልዩ ወረዳ ይሁን በዞን ይሁን በክልልነት ይሁን በአገርነት የማስተዳደር መብት ፍጹም የተጠበቀለት ስለሆነ
በአጠቃላይ የክልሉ መንግስትም ሆነ የኮሚቴው አባላት በዞን በመደራጀት ጉዳይ ላይ የተለያየ ሀሳብ ቢኖራቸውም በኮንሶ የመንግስት መስሪያ ቤቶች ዝግ መሆናቸው ላይ ግን ይስማማሉ።
ወደ ተከታዩ ዝግጅት እንሸጋገራለን። ውይይት ከሰማያዊ ፓርቲ ሊቀመንበር ጋር ዲሞክራሲ በተግባር የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በአሁኑ ወቅት በዩናይትድ ስቴትስ ይገኛሉ። ቀደም ሲል ካናዳ ቆይታ አድርገው ነበር። በአጠቃላይ ሰሜን አሜሪካ ውስጥ ወደ 2 ወር ያህል አሳልፈዋል አቶ ይልቃል። አቶ ይልቃል ወደ ኢትዮጵያ ከመመለሳቸው በፊት አዲሱ አበበ ከቪኦኤ የአማርኛ ዝግጅት ክፍል ጋር አነጋግሯቸዋል። እነሆ
አመሰግናለሁ አቶ ይልቃል። በሶስት ዋና ዋና ነጥቦች ላይ ነው ላዋየው ያሰብኩት። አንደኛ ወዲህ የመጡበት ሁኔታ ምክንያቱን፣ ሁለተኛው ነገር ፓርቲ ውስጥ ያለው ሁኔታ በተመለከተ፣ ሶስተኛው ወቅታዊ የኢትዮጵያ ጉዳይ ነው። ዛሬ የኢትዮጵያ ወቅታዊ ሁኔታ የውይይት ርዕሳችን ይሆናል። ኢትዮጵያ ውስጥ የተረጋጋ ነገር የለም። ከዚህ ቀደም ከስንት ወራት በፊት በኦሮሚያ አካባቢ በኦሮሞ ሕዝብ ላይ ችግር እንዳለ፣ ግድያ እንደተፈጸመ፣ ስደት እንደተፈጸመ እናውቃለን። አሁን በቅርብ ደግሞ ሳምንታት ወዲህ በሰሜን ኢትዮጵያ በተለይ ጎንደር፣ ባህር ዳር ዛሬ እኔና እርሶ ስንወያይ ኢትዮጵያ ውስጥ ሰው እየሞተ ነው። የኢትዮጵያ ሁኔታ ያሳስቦታል አቶ ይልቃል?
እንደው ይሄ ጥያቄ በዚህ ደረጃ የሚጠየቅ አይደለም። ያሳስባል ሳይሆን እንቅልፍ ይነሳል፣ ያስጨንቃል። ከባድ ያለመረጋጋት መንግስት የሌላት ሀገር እንዳትሆን እፈራለሁ። ስልጣን ላይ ያሉት ገዢዎቻችን ጥያቄዎችን የሚያስተናግዱበትን ነገርና በተደጋጋሚ የሚሰጡትን መግለጫ እስከ ትናንትና ድረስ እሁድ ማታ ላይ ኢህአዴግ ምክር ቤት ሰጠ የተባለውን መግለጫና ኢትዮጵያ ውስጥ እየሆነ ያለውን ነገር ሳይ እነዚህ ሰዎች ማታለልና ማጭበርበር የዘላለም ባህሪያቸው አድርገው ህዝብን ሁሉ በራሱ በግብር ከፋዊ በተገዛ ጥይት ግንባር ግንባሩን እያሉ ዘላለም እንኖራለን ብለው የወሰኑ ሰዎች እንደሆኑ ማየት ችያለሁ። ሁለተኛ ነገር ደግሞ ህዝቡ አሁን የደረሰበት ሁኔታ ገጠር መንደሮች ሳይቀር ኢህአዴግ በቃይ ብሎ ተነስቷል እና ይሄ የሁለቱ ግጭት ለረዥም ጊዜ እነሱ የሚከበር ሰው እንዲጠፋ አድርገዋል። የኢትዮጵያን አካዳሚ ገለዋል። የኢትዮጵያን ሽምግልና ገለዋል። የኢትዮጵያን የዜግነትና ለሀገርና ለማህበራዊ አገልግሎት መዋልን እንደ መጥፎ ነገር አድርገው ውሸትን በአደባባይ ሰብከዋል። ዜጎችን እርስ በርስ በጥርጣሬ እንዲተያዩ አድርገዋል። ይህም ባደረጉበት ሁኔታ ነው እንግዲህ አሁን ይሄ ነገር እየተከሰተ ያለውና ለእኔ በጣም አደገኛና አሳሳቢ ነገር ነው።
መንግስት ግን እኮ ዜጎችን በጥላቻ ወይም በጥርጥር እንዲተያዩ ሳይሆን እንዲያውም እንዲፈቃቀሩ የብሔር ብሔረሰቦችን መብት አስከብሮ ከዚህ ቀደም ባልነበረ ሁኔታ በዚህ አይነት እየሰራ ነው። ህዝባዊ ተቃውሞውንም በህግ መልክ አላገደም። መቃወም ይቻላል፣ ግን ጥፋት እስካልተደረገ ድረስ ህዝብን የሚያነሳሳና እርስ በርስ የሚያጋጭ ነገር እስካልተደረገ ድረስ ነው የሚለውና ገዢው ፓርቲ ወይም በአስተዳደር በመንግስት ላይ ለማድረግ ውሃ የሚቋጥር ምክንያት ማቅረብ አስፈላጊ ይመስለኛል።
አረ ከዛ በላይ አለ አቶ አዲሱ፣ የፈረንጆችን ውሃ የሚቋጥር የሚለውን ሳትለው ከኛ ሀገር ሞልቶ የተረፈ ምሳሌ አለንና በእኔ እዚህ ወደ አሜሪካ ለመምጣት የፖለቲካ መሪ ሁኜ እኮ 3-4 ጊዜ ከአውሮፕላን ማረፊያ ፓስፖርት እየተቀደደ ተመልሻለሁ። ዶክተር ምራራም እንደዚሁ ሰልፍ በጠየቅን ጊዜ እኮ እየተደበደብን በየእስር ቤቱ ስንታጎር የኖርንበት ጊዜ ነው። ከሁለት ወር በፊት እኔ ከመምጣቴ በፊት እኮ ባህር ዳር ላይ ሰልፍ ልናደርግ ጠይቀን ራሳቸው በእነሱ በሚሉት ተስማምተናል ብለው አዳራሽ ሁሉ ከፈቀዱ በኋላ ለቅስቀሳ የሄዱ ሰዎችን በሙሉ አስረው ከአዲስ አበባ የሄዱ የድምፅ ማጓያቸውን መኪናቸውን ሹፌራቸውን አድርገው ሰልፉ ካለፈ ከአንድ ሳምንት በኋላ በ1,000 ብር ዋስ ለቀቋቸው። ምርጫ 100% አሸንፈናል።
ግን ያኔ እኮ
እስክንድር ነጋ እኮ እስር ቤት ነው ያሉት እኮ አሁን እኮ አጠቃላይ ስለ እውነት የሚናገሩ ጋዜጣ የሚጽፉ አማራጭ ሀሳብ የሚያሳዩ ሰዎች ሁሉ እኮ እስር ቤት ነው ያሉት።
አሁን አሳሰበኝ የሚሉት እንቅልፍ ነሳኝ የሚሉት አገላለጥ መንግስት አልባ ትሆናለች፣ ችግር ይኖራል ያሉት ነገር ከዚህ ቀደም ከተናገሩት ጋር አብሮ ይሄድ እንደሆን አላቅም። በአንድ ወቅት ዶክተር መረራ እዚህ በተገኙበት ስብሰባ ላይ እርስዎ ስጋቶውን ሲገልጡ ዶክተር መረራም ስጋታቸውን ገልጠው ነበር። በትክክል የእርስዎ ስጋት ምንድን ነው? እርስ በርስ ህዝብ የመጋጨት ጉዳይ ነው? እስቲ እንገሩኝ ስጋቱ።
አዎ የእኔ ስጋት ምንድን ነው? ኢትዮጵያ ፌልድ ስቴት የሚባለው ወይም የጨነገፈ መንግስት ልትሆን ትችላለች ማለት ነው። በተረፈ ግን ብዙ ሰው የሚለው እርስ በርስ እንዳንበላላ፣ እርስ በርስ እንዳንጫረስ እንደዚህ የሚሉት ነገር አለ። የኢትዮጵያ ህዝብ በጣም ተጠንቶ ያላለቀ ታሪክ ያለው እጅግ የተሳሰረ በክፉም በደጉም በጦርነትም በድርቅም በመልካም ግንኙነትም በአገዛዝም ሲዋሃድ ሲናጥ የኖረና ብዙ የጋራ ነገሮች ያሉት ህዝብ ነው። በጋራ ማንነት ያዳበራቸው ብዙ የሚያስተሳስሩት ሃይማኖቶቹ፣ ባህሉ፣ አጠቃላይ የወል ስነ ልቦና ሁሉ አብሮ ያለ ነገር ነው እና ዝም ብሎ እርስ በርሱ የሚጨረስ ህዝብ
የእርስ በርስ ግጭት አያሰጋኝም ነው የሚሉት።
አያሰጋኝም። ስለምን ይሄንን ነገር የሚቆሰቁሱ ለስልጣን መወጣጫ የሚፈልጉ መጥፎ ነገሮችን እየቀሰቀሱ ራሳቸውን ለስልጣን መወጣጫ መሰላል ለማድረግ የሚሞክሩ ይሄ ኢሊት የሚባለው ልሂቅ የሚባለው ኃይል አካባቢ እንደዚ አይነት ችግር እንዳለ አያለሁ።
በልሂቃኑ በኩል ነው ችግር የሚኖረው እንጂ በህዝቡ መካከል አይደለም ነው የሚሉት።
በፍጹም እኔ በዚህ ደረጃ የኢትዮጵያን ህዝብ ከመሪዎቹ በላይ ቀድሟልም የሚባለው ለዚህም ነው።
ታዲያ ለምን ስጋት ይሆንብዎታል የእርስ በርስ ግጭት ከሌለ?
አሁን እኮ በአደባባይ የማየው ነገር እሱን እኮ ነው። መንግስት ይገላል ህዝቡን በአደባባይ በጥይት፣ ህዝቡ ደግሞ በመንግስት ላይ አቅሙ በቻለ ሁሉ እምቢ ብሎ እየሞተም እየወጣ ነው። አቅም ባገኘ ጊዜ ደግሞ የመንግስት ሹማምንትና ወታደሮችን ለመግደል ሁሉ ተነስቷል። ይሄ በህዝብና በገዢዎቹ መካከል የተፈጠረ ግጭት ነው። ይሄ ደግሞ መጨረሻ ላይ አገሪቷን የሚያስተዳድር የአገሪቷን ሉዓላዊነትና ደህንነት የሚያስጠብቅ ስርዓት የሚያመጣ ፍትህን የሚያመጣ ነገር ይጠፋና እንዳልኩት ወደ ጨነገፈ መንግስትነት ኢትዮጵያም እንዳትቀላቀል አካባቢውን የሚል ስጋት አለኝ ማለት ነው።
ግን አሁን ላለው ችግር እርሶ እንደ ኢትዮጵያዊም እንደ አንድ ታዋቂ ፓርቲ ማሪም የመፍትሄ ሐሳብ የሚሉት ምንድነው? ምን መድረግ አለበት?
አሁን እኔ የሚታየኝ የህዝቡን ጥያቄ በሚገባ ለማጤን ሞክሬያለሁ። በሰልፎቹም ላይ የሚሰሙ መፈክሮችንም ለማየት ፈልጌያለሁ። ለኢህአዴግ አጠቃላይ እውቅና የመንሳት ባንዲራዎችን የመቀየር በየመስሪያ ቤቱ ላይ አይቻለሁ። ባዕዲን አይወክልንም፣ ኦህዲድ አይወክልንም የሚሉ መፈክሮችን ሁሉ አይቻለሁ። ይህን ሳይ አጠቃላይ የኢትዮጵያ ህዝብ የፈለገው ከህዝብ ለህዝብ በህዝብ የሚለውን መሰረታዊ የሆነ የዲሞክራሲ ጥያቄ የኢትዮጵያ ህዝብ የአገሩና የስልጣን ባለቤት መሆን ነው የፈለገው። ለዚህ ደግሞ ቀናው መፍትሄ ገዢዎቻችን ይህንን ነገር ለመቀበል አሁን በሚያሳዩት ነገርና በሚሰጡት መግለጫ አላየሁባቸውም እንጂ ጊዜያዊ የባላደራ መንግስት አቋቁሞ በዛ ሂደት ውስጥ ለዲሞክራሲ ግንባታ የሚያስፈልጉትን ነጻ ተቋማት በአንድ አመት ተኩልና በዛ በሚሆን ጊዜ አዋቅሮ ህገ መንግስትን አርቅቆ አዲስ ምርጫ አድርጎ ለፖለቲካ ቡድኖች እንዲወዳደሩ ድሉን ሰጥቶ ከዛ በኋላ ስልጣን ማስረከብ ነው። ስለዚህ እኔ የሚታየኝ ጊዜያዊ የባላደራ መንግስት ነው። ከዛ በታች ያሉ ነገሮችን ሁሉ እንዳየዋቸው ጥያቄዎችን ማለት ነው የኢትዮጵያ ህዝብ ከዛ መለስ ባሉ ነገሮች እንደውም አሁንም ተናዶ ደጋግሞ እየተናገረ ያለው ከትናንትናው መግለጫ ኢህአዴግ ሙስና ነው፣ የአስተዳደር ችግር ነው፣ ይህን እቀርፋለሁ ባለ ጊዜ ነው። አሁን በሙሉ የአማራ ክልል ብለው አሁን በክልል በያዙት በጎንደር፣ በጎጃም፣ በሁሉም ቦታዎች ላይ ከባድ የሆነ ሰው እየሞተ ተቃውሞ የተደገረው ከትናንቱ ከኢህአዴግ መግለጫ በኋላ ነው እና ያለው ነገር እሱ ብቻ አይመስለኝም።
የሰማያዊ ፓርቲ ሊቀመንበር ከሆኑት ከአቶ ጌትነት ከአቶ ይልቃል ጌትነት ጋር የተደረገው ውይይት ተከታይ ክፍል የፊታችን ቅዳሜ በስፋት ይቀርባል። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ደቡብ ሱዳንን አስመልክቶ የአካባቢው ሸሪክ አገሮች ውጭ ጉዳይ ሚኒስትሮች በቅርቡ ናይሮቢ ውስጥ ተገናኝተው ከተወያዩ በኋላ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሲናገሩ በተባበሩት መንግሥታት የጸጥታው ምክር ቤት ሥልጣን የሚቋቋም የአካባቢው ደህንነት ጥበቃ ኃይል አስፈላጊ ነው ብለዋል። ግብረ ኃይሉ በዋና ከተማዋ ጁባ የሲቪሎችን ደህንነት በመጠበቅና ባለፈው ዓመት በተፋላሚ ወገኖቹ የተደረሰውን የሰላም ስምምነት ተግባራዊ እንዲሆን በመርዳት ያግዛል ሲሉም አስረድተዋል ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። የዓለሙ ድርጅት የጸጥታው ምክር ቤት ከደቡብ ሱዳን ተልእኮ ጋር በመተባበር የአካባቢው የጥበቃ ኃይል እንዲቋቋም ከውሳኔ የደረሰው ከሁለት ሳምንታት በፊት ነው። ያ የሆነውም በዋና ከተማዋ ውስጥና አካባቢዋ በፕሬዝደንት ሳልቫኪር እና በቀድሞው ተቀዳሚ ምክትል ፕሬዝደንት ሪክ ማቻር ታማኞች መካከል ውጊያ ከተቀሰቀሰ በኋላ ነው። ቀደም ሲል በሐምሌ ወር ውስጥ ለአራት ቀናት በተካሄደ ውጊያ የሁለቱም ወገኖች ወታደሮች በርካታና አሰቃቂ ወንጀሎች ፈጽመዋል። አስገዳጆች ይፈጽመዋል፣ ገለዋል፣ ከባድ ውድመት በንብረቶች ላይ አድርሰዋል። የመንግሥቱ ኃይሎችም የተባበሩት መንግሥታት ለሲቪሎች ጥበቃ ያነጻቸውን አካባቢዎችና የድርጅቱን ቅጽር ግቢዎች አጥቅተዋል። በደቡብ ሱዳን ግጭቶቹ ከጀመሩ ከ2013 ዓ ም እንደ አውሮፓውያን ዘመን አቆጣጠር ወዲህ ብዙ ሺህ ዜጎች ተገለዋል፣ ከሁለት ሚሊዮን በላይ የሚሆኑ ከቤት ንብረታቸው ተፈናቅለዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ውጭ ጉዳይ ሚኒስትር ጆን ኬሪ አክለው ሲናገሩ በናይሮቢ የተሰበሰቡት ሚኒስትሮች በሙሉ በጸጥታው ምክር ቤት ውሳኔ መሠረት 4000 አባላት ያሉት የጥበቃ ኃይል በመቋቋሙ አስፈላጊነት ላይ ተስማምተዋል ብለዋል። የጥበቃ ኃይሉ የሀገሪቱን ሉዓላዊነት እንደማይጻረርም ኬሪ አጥብቀው አብራርተዋል። ተልእኮው ግልጽ ነው፣ ሲቪሎች ከቦታ ቦታ በነጻነት እንዲንቀሳቀሱ እንዲሁም ጥቃት እንዳይደርስባቸው መከላከል ይሆናል ሲሉም አስረድተዋል። ተስፋ የሚደረገውም የጥበቃ ኃይሉ ሀገሪቱን ያረጋጋል፣ ወደ እርቅ ፈጥና እንድትጓዝ ይረዳል። በራሱ እዚያ መገኘት ብቻም ሕዝቡ በመጻኢ ዕድሉ አዎንታዊነት ላይ እምነት እንዲያድርበት ማድረግ ነው ሲሉ አብራርተዋል። ርዕሰ አንቀጹ በመጨረሻም ለደቡብ ሱዳን ሕዝብ ከፍተኛውን የሰብአዊ እርዳታ የምትለግሰው ዩናይትድ ስቴትስ ለተጀመረው ጥረት ማገዣ የሚውል ተጨማሪ የ138 ሚሊዮን ዶላር እርዳታ እንደምታዋጣ አስታውቀዋል። ይህም ዩናይትድ ስቴትስ በጠቅላላው እስካሁን ያዋጣችውን ዶላር ወደ 1.7 ቢሊዮን ያደርሰዋል። ዋናው ቁም ነገር ግን ሁሉን አቀፉ የፖለቲካ ሂደት እንዲቀጥል ማድረግና በሰላም ስምምነቱ የተጠቀሱ ለውጦችን ተግባራዊ ማድረግ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሶ የምሽቱ የቪዮርስ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን የምሽቱ ዝግጅታችን ተጠናቀቀ።
በፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም የምንሰናበተው አሉላ ከበደና
እኔም ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን።
አሁን የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።